ዛሬ ለጥያቄዎቻችሁ መልስ የሚሰጡት ከአንድ አመት በላይ ለሆነ ጊዜ ታስረው የቆዩትና በቅርቡ የተፈቱት የኦሮሞ ፌደራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። አዘጋጅና አቅራቢዋ ትዝታ በላቸው ነች። ለጥያቄው
ዶክተር መረራ ጉዲና እንኳን ደስ ያሎት። የኦሮሞ ፌደራሊስት ኮንግረስ ሊቀመንበር በቅርቡ ከእስር ቤት ተፈተው ለጥያቄው መልስ ላይ ለመቅረብ ፈቃደኛ ስለሆኑ በአድማጮች ስም አመሰግናለሁ።
እኔም ለተሰጠኝ ዕድል አመሰግናለሁ።
እሺ፣ በመጀመሪያማ ቀርበው ጥያቄ ባሌ ሱክ የላከልን ነው። ወጣቱ እኔ ከዩኒቨርሲቲ ተማሪነት ውጪ በህይወቴ ለመጀመሪያ ጊዜ በሰላማዊ ሰልፍ በሚመስል መልኩ ከብዙ ወጣቶች ወይንም ቄሮች ጋር በአካል የተገናኘሁት እርሶን ለመቀበል በተደረገው የአምቦና የጊንጪ ዝግጅት ነው። የኦሮምኛ ቋንቋ ለማወቅን የረገምኩት ቀንም ሆኖ ይቆጠርልኝና ወደ ጥያቄ ልግባ ይላል ወጣቱ። በቅድሚያ ጊንጪ ላይ በተደረገው ተቀባበል ባደረጉት አጭር ንግግር እንደገባኝ ከሆነ አንዲት መልእክት ለቄሮች አስተላልፈው ነበር። አንዳንድ ዘፈኖችን አትስፈኑ የሚል መንፈስ ያለው ምንድነው ዘፈኑ ይላል ይሄ ወጣት።
ምናልባት ወጣቱ ኦሮምኛ በደንብ ባለመቻሉ የጠየቀው ጥያቄ ሊሆን ይችላል። እኔ ብዙ ጊዜ የኦሮሞ ወጣቶችን የምመክረው አላስፈላጊ ዘፈን አትስፈኑ፣ አላስፈላጊ ፍራት አትፍሩ ነው። ማለት ባላንሳችሁን ጠብቁ፣ አላስፈላጊ ዘፈን አትስፈኑ፣ አላስፈላጊ ፍርሃት አትፍሩ። አላስፈላጊ ፍርሃት አንዳንድ ጊዜ ባላንሱን ያልጠበቀ ብልጃዎች መውሰድ ማለት ነው። ሊጎዳ የሚችል አካባቢውና ሁኔታውን በደንብ ያላገናዘበ ነገር ውስጥ እንዳይገቡ፣ ነገር ግን በፍርሃት ደግሞ ተጠምዶ ትግሉን እንዳያኮላሹ፣ ከትግሉ እንዳይሸሹ መንከር ማለት ነው። ያ ነገር ነው። በነገራችን ላይ ያው ቋንቋ ብቻ አይደለም ትግል፣ ወንድማችን ኦሮምኛም ባችል ትግሉ ከመቀጠል ተዋዘው ከማድረግ የሚያግደው ነገር ስለሌለ በርታ በልልኝ።
ሁለተኛ ጥያቄ አለው። ሸገር ታይምስ ላይ በሰጡት ቃለ ምልልስ ስለ አንዳንዶቹ የኦህዴድ መሪዎች ሲጠየቁ ለማ መገርሳ ፊቱ ኦሮሞ ይመስላል፣ ከዚህ በላይ ግን ምንም ማለት አልፈልግም ብለው ነበር ይላል ይሄ ወጣት። በፌስቡክ ጥያቄያቸውን ከላኩት መካከል ነው።
እንደዚህ አይደለም ትዝ ይለኛል፣ የዛሬ አንድ አመት ተኩል አካባቢ ለማን ታውቀዋለህ ወይ ሲመረቅ እንዴት ነው ብሎ ስለጠየቁት ጥያቄ ተማሪ ነበር፣ አውቀዋለሁ ግን ጥሩም ነገር መጥፎም ነገር መናገር ስላልፈለግኩኝ ፊቱ ኦሮሞ ይመስላል አልኩኝ። በተለይም ኦፒዶ አካባቢ ያሉ አንዳንድ ኦሮሞ ያልሆነ ሰዎች በጣም የተከፉ ይመስላል። አንዳንድ ነገር ማዕከላዊ ስናወራ ጥያቄ ተነስቷል። ምንድነው ኦፒዶ መስቀለኛ መንገድ ላይ ነው፣ ስለዚህ ጥሩ ሰርታችኋል፣ ለማም እንደዚህ ማድረግ ችኋል የሚለውንም ለመናገር ስላልፈለግ ምንም ነገር ደግሞ መስራት አልቻላችሁም አትችሉም፣ ያው የድሮ ኦፒዶዎች ናችሁ፣ የኦሮሞ ህዝብ መብት ለማስከበር አልቻላችሁም፣ እንደ ድሮ የህወሓት አሽከሮች ናችሁ ለማለት ደግሞ አልፈለግኩም። ስለዚህ በኦፒዶ ደረጃ እንዳሁም እንደተቀበልኩ ሊቆጠር ይችላል። እሱንም ቢሆን ባላንስ ለመጠበቅ ያልኩት ነገር ነው ማለት ነው። ገና የሚታዩ ብዙ ፈተናዎች ስላሏቸው ለማም ሆነ ድርጅቱ ያንን ለማመልከት ነው የተመጠነ የተመዘነ መልስ የሰጠውኝ እና እንደ ቅጣትም መወሰድ የለበትም። ይህንን መስቀለኛ መንገድ ላይ ሆነው እየተፈተኑ ያሉትን የታሪክ ፈተናዎች ሲያልፉ የተሻለ ግምገማ መስጠት ይቻላል። ያንን ሳልፉ ተመልሶ ወደኋላ ከወደቁ ደግሞ ያው የወደ ዙሪያችን ክስ እንመለሳለን። ያንን ባላንስ ለመጠበቅ ብዬ ነው።
አመሰግናለሁ ዶክተር መረራ። ስለ ኦፒዲኦ ሌሎችም ጠንከር ያሉ ጥያቄዎች መጥተዋል፣ ወደ ኋላ እንመለስበታለን። ነገር ግን አቀባበሎ ላይ ሌላ ጥያቄ ላሰማሁት።
ጤና ይስጥልኝ አዘጋጆች። ዶክተር መረራ ለኢትዮጵያነት እንደሚያምኑ አውቃለሁ። ነገር ግን እርሶ አምቦ ስቴዲየም ከህዝቡ ጋር ሲገናኙ አንድም የፌዴራል መንግስት ባንዲራ አላየሁም እና ይህ የኢትዮጵያ ሰንደቅ ዓላማ ያልተወረወረበት ምክንያት ሊገልጹልኝ አመሰግናለሁ።
ባንድራውን ይዞ የወጡ ወጣቶች ራሳቸው ፍላጎት ይዞ የወጡት ይህንን ባንድራ ያንን ባንድራ የሚባለው ነገር ውስጥ ለራሴ መግባት አልፈለግኝም። ስለዚህ እንግዲህ ምንድነው በአካባቢው የእኛም የሚመስል ወይም ባህል የሚገልጸው አባገዳን የሚመስል ባንድራ ይዞ በብዛት ወጡ። በተለይም ደግሞ ስርዓቱን ያዘጋጁ ሰዎች ብዙ ጊዜ ብዙ ባንድራዎች ስለሚደባለቁባቸው እና ፓርቲ ሆነ በሌላ መንገድ ቅዋሜ እየቀረበ ከመንግስት ጋር ስለሚያጋጫቸው የእኛን ድርጅት ባንድራና የኦሮሞ ባህል የአባገዳ ሻሽ የሚባለው የአባገዳ ባንድራ ይዞ እንዲወጡ እየነገሯቸው ይመስለኛል። እኔም በብዛት የሁለቱ የእኛ ድርጅትና የአባገዳ ባንድራ ብቻ ነው። ሌሎቹ ባንድራዎች ፈላጊ ጭቅጭቅ ውስጥ እንዳይከታቸው የተጠነቀቁ ለሆነ እንጂ ሌላ ክፋት ያለው አይመስለኝም።
ሌላ ክፋት ሲሉ ከኢትዮጵያ አንድነት ጥያቄ ጋር አያይዘው ቢገልጹልን።
እኛ በድርጅታችን መጀመሪያውኑ የዛሬ 22 ዓመታት አካባቢ ሲፈጠር ከኢትዮጵያ አንድነት ጋር ምንም ጥያቄ የለንም። ዋናው የእኛ ጥያቄ የኦሮሞ ሕዝብ የራሱ መብት የራሱ ነጻነት ሙሉ በሙሉ እንዲከበርለት፣ ነጻነት ስንል ደግሞ የራስ አስተዳደር እና የጋራ አስተዳደር በእኩልነት ላይ የተመሰረተች ዲሞክራቲክ ኢትዮጵያ እንድትፈጠር፣ በግልጽ ሁሉም የኢትዮጵያ ሕዝቦች በእኩልነት የሚኖሩባት አንዱ የበላይ አንዱ የበታች ያልሆነች ኢትዮጵያ፣ ሁሉንም በእኩልነት ማስተናገድ የምትችል ዲሞክራቲክ ኢትዮጵያ እንድትፈጠር ነው ድርጅታችን ፕሮግራም አውጥቶ የተንቀሳቀሰው። ስለዚህ ከኢትዮጵያ አንድነት ጋር ችግር የለንም ማለት ነው። ባንዲራው ጠየቀ ወንድማችንም የኢትዮጵያ ባንዲራ እንዳይረሳ የወያኔ ባንዲራ የሚባል አለ፣ ድሮ ኢትዮጵያ ባንዲራ የሚባል አለ እና እዛ አካባቢ የተወሰነ በኢትዮጵያ አንድነት ላይ የማን አንድነት ብሎ የተወሰነ ችግር አለው። ዞሮ ዞሮ ግን ድርጅታችን ከኢትዮጵያ አንድነት ጋር ችግር የለውም። ችግር ያለው ኢትዮጵያን ሲገዙ ከነበሩት አምባገነን መሪዎችና አሁንም እየገዙ ካሉት አምባገነን መሪዎች ጋር እንጂ ከኢትዮጵያ ሕዝቦች ጋር ድርጅታችን ችግር የለውም። የኢትዮጵያ ሕዝቦች አብሮ የመኖር ጥያቄም ባይ ድርጅታችን ችግር የለውም ማለት ነው።
አመሰግናለሁ። ዶክተር መረራ ጉዲና የኦፌኮ ሊቀመንበር፣ እንግዲህ ከእስር ቤት ከወጡ ወዲህ እስር ቤት ሆነው ምን እንደደረሰ አልገለጹም። በርካታ አድማጮች ግን ጥያቄዎች ልከውልናል፣ ላሰማዎት።
ሄሎ፣ ጤና ይስጥልኝ። በመጀመሪያ ዶክተር መረራ ጉዲና ለመሬቱና ለህዝቡ ሰላም ስላበቃዎት ፈጣሪ እናመሰግናለን። ጥያቄው አቶ ሀይለማርያም ደሳለኝ ማዕከላዊ ደርግ ህዝብ ሲያሰቃይበት ቦታ ነበር ስላለ እርሶ ደግሞ ሲፈቱ ሲታሰሩ ስለነበረ ከሁሉም ደርግም በኢህአዴግም ጊዜ ያ ቦታ በደርግ ጊዜ ማሰቃያ፣ በኢህአዴግ ጊዜ ደግሞ ብዙዎቹ ነበር ወይ ስላልገባኝ ነው የአቶ ኃይለማርያም አባባል። እርሶ ደግሞ ውስጥ ስለነበረ ያውቃል። ስለዚህ እባክዎን ስለ ቦታው እንዲያብራሩልኝ ነው። አመሰግናለሁ። አሁን እኔ ከዚህ ከዋሽንግተን
ጤና ይስጥልኝ። እዚህ ወሬዎች እንደምን ከረማችሁ? የዛው ስራ አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ። ጥያቄ መጠየቅ ፈልጌ የነበረ በዚህ ሳምንት ዶክተር መረራ ጉዲና እንግዳ ሆኖ ስለሚቀርቡ፣ በመጀመሪያ ዶክተር መረራ እንኳን እግዚአብሔር ለቤቱ አበቃው ትላለሁ። ከእስር ከወጡ በኋላ የተወሰኑ መግለጫዎችን ሰጥተው ነበረ። በዛ መግለጫ ላይ ስለ እስር ቤት አያያዘው ምንም ነገር አልተናገሩም። በጣም የተቆጠበ ነገር ነው የሚናገሩት። በእርግጥ ቁጥም ሆኖ ውስጡ ጥላቻ እንደሌለት ይሄ ምን ያክል የሰከኑ ሰው እንደሆኑ ያሳያል። ግን ከዛ ውጪ ለታሪክም እንዲቀመጥ ኢትዮጵያ ውስጥ ደግሞ እስረኞች እንዴት እንደሚያዙ ሌሎች ሰዎችን ስለሚናገሩ እርሶ እንዴት ነበረ የተያዙት እስር ቤት እያሉ ይሄንን ቢናገሩ ብዬ ነው። ቪርትል ዜዎች ታንኪዩ።
አሁንም ቢሆን ምናልባት ነው ወደፊት በጋብ ተጋብተን ምድር ከደቀገን ይጽፍ ይሆናል። በተለያዩ ምክንያቶች ምናልባት ዛሬ ለመግለጽ በማልፈልጋቸው ምክንያቶች ጥሩ በሆነ መጥፎ ራሴ በሚመለከት መጠት አልፈልግም። በተለያዩ ምክንያቶች ማለት ነው። በአጠቃላይ ግን ማዕከላዊ የሚባለው ከንጉሱ ጀምሮ አንዳንዶቹ ዳሚ ጣሊያን አንዳንድ ሰዎች የጣሊያን ነው ስሉኝ ነበር። ከጣሊያን አገዛዝ ጀምሮ ከኃይለሥላሴ አገዛዝ ጀምሮ እስከዛሬ ድረስ ማለት ስም ከተፈጠ በኋላ ነው። እስከ ዛሬ ድረስ ቀላል ቁጥር የሌላቸው የኢትዮጵያ ልጆች መከራና ስቃይ ከዚያም በላይ ሞትን ጭምር ያዩበት መስራት ስለሆነ ያደግም ይህንን የእስለሚያቅ ይመስለኛል። ይህንን የኢትዮጵያ ህዝብ በተለያየ ደረጃ ይህን ይዞ መቆየቱ ምናልባት ችግር ስ ተከሰተ ሊሆን ይችላል እንዲዘጋ ያገዘው። ዞሮ ዞሮ እስካሁን ድረስ ማዕከላዊ በተለይ መንግስትን ለመቃወም በተለያየ በመስመር ለተሰለፉ የኢትዮጵያ ልጆች ሲኦል የነበረ አካባቢ መሆኑ አጠያቂ አይደለም። ይህን በሚመለከት ግን ጊዜና ሁኔታ የተሻለ ሳቅኝ ምናልባት መጽሐፍ ሊስት ይችላለሁ። እዚያ ውስጥ ወንድማችን ለታሪክ ያስፈልጋል ያለውን መልስ እንዳገኝ ይመስለኛል። በጊዜው ግን ዝምታ መምረጡ ይሻላል የሚል ግምት አለኝ።
አመሰግናለሁ ዶክተር መረራ ጉዲና። በኢሜይል ወደ መጣለን ጥያቄ ልውሰዶት። አቶ ጫሊ ለማ ይባላሉ። እርሶ የሚመሩት ፓርቲ የሀገሪቷን ህገ መንግስት ሳይነቅፍ እንደሚቀበል በተለይ በመሬት ፖሊሲና የብሔር ብሔረሰቦችን መብት እስከ መገንጠል ጨምሮ ራስን በራስ የማስተዳደርን መብት እንደሚቀበል የድርጅቱ አባላት በተለያዩ ጊዜያት ሲገልጹ ይሰማል። በተጨማሪም የመድረክን የፓርቲዎች ስብጥር ይዘት ያየን እንደሆነ መሰረቱ ብሔር ነው። ከዚህ በመነሳት ድርጅቱ በኢሃደግ መርህ የተቃኘ መሆኑን መገንዘብ ይቻላል። ታዲያ ስለምን ለብቻ ድርጅት ማቋቋም አስፈልጋችሁ? በመረና በፖሊሲ ደረጃ የኢሃደግ አምሳያ ከሆናችሁ በዚህ ሀገር ምን ለውጥ ለማምጣት ነው የምትታገሉት? ማለቴ በተመሳሳይ ፖሊሲ የተለየ ለውጥ ለማምጣት ይቻላል ወይ? እምርታዊ ለውጥ በአተገባበር ላይ ብቻ የሚደረግ ለውጥ ሊመዘገብ ይችላል ወይ ይላሉ። ይመልሱልን።
ዋና ነገር የድርጅቶች ፖለቲካ ፕሮግራም እኛም በሚመለከት ወልፋቴ ስብስብ ያደረገው የመገንጠል የድል ፖለቲካ ፕሮግራማችን ውስጥ የለም። እኛ በቀጥታ አንቀጽ 39 ከኦሮሞ ህዝብ የወጣ አንቀጽ ነው አላልም። አንቀጽ 39 ይሰረዝልን ብለን ሰላማዊ ሰልፍ አንወጣም የሚል እንትን ነው። እሱ ኢህአዴግ ለምን እንዳወጣ የኢህአዴግ መጠየቅ እንጂ እኛ ነው የሚመለከትን። እኛ የኦሮሞ ህዝብ አንድ ሰው አንድ ድምፅ ነው። የዲሞክራቲክ መሪው ሁሉም የኢትዮጵያ ህዝቦች በእኩልነት የሚኖሩባት ዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። የራስን የማስተዳደር መብት ጥያቄ የኛ ጥያቄ ነው። የጋራ አስተዳደር ጥያቄም የኛ ጥያቄ ነው። ግን መገንጠል የሚለው ሪፍረንደም የሚለው ተልካ መገንጠል የሚለው የኛ ነው ፋክር እንዳልሆነ እንደዘጋልን ፈልጋለሁ። እንግዲህ ምንድነው ከኢህአዴግ ምን ትለያላችሁ? እኛ በሀቅ ለዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። ለዛ ለመታገል ደግሞ የኢትዮጵያ የፖለቲካ አየር አካባቢ በሚሰጡ ጉዳይ መድረና ደረጃ በተለይም ብዙ ዘመናት ብዙ መንግስታት የተሰቃየው የኦሮሞ ህዝብ ለመብቱ ለክብሩ ለነጻነቱ የሚያደርገውን ትግል ለማገዝ ነው። ድርጅታችን እስካሁን ድረስ ላለፉት 22 ዓመታት ከሌሎች የኢትዮጵያ ህዝቦች ጋር ወይም ከተፈጠሩ ፖለቲካ ኃይሎች ጋር ደግሞ ሁላችን በእኩልነት የሚታተማት ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ ቤት የሚታገል ነበር። አሁንም በሀቅ ከልብ የሚታገላለን። መመዘኛችን ዲሞክራሲያዊ ስርዓት በኢትዮጵያ ይፈጠር አይፈጠር ብሎ ነው። ሌሎች ኃይሎች ጋርም ሁኔታ በፈቀደ መጠን በህብራዊ ደረጃም የተፈጠሩ ፖለቲካ ኃይሎች በብሔር ደረጃም የተባበሩ ፖለቲካ ኃይሎች ጋር ከልብ ለመስራት ሞክረናል። ግን አጠያቂ አይደለም። ጠያቂ በደንብ እንዲዘጋልኝ የሚፈልገው በኢትዮጵያ ምድር ከንጉሱ ዘመን ጀምሮ የፖለቲካ ድርጅቶች የሚጣሉት፣ የሚፋቱት፣ የሚቆራረጡት፣ የሚጓተቱት በፖለቲካ ፕሮግራም አይደለም። የአጣማማ ሰሆንን ሆንን ምን እንደነበር እናውቃለን። ከዚያ በኋላም ያሉት የፖለቲካ ኃይሎች ምን ውስጥ እንዳለፉ እናውቃለን። ዋናው ችግራችን የፖሊሲና የፖለቲካ ፕሮግራም ጉዳይ ብቻም ሳይሆን ከታሪክ ጣታችን የተፈጠረው ሊሆን ይችላል። የኢትዮጵያ ፖለቲካ ኃይሎች ተባብሮ የመስራት አቅም ገንብቶ የመስራት በተለይም ተባብሮ የጋራ አጀንዳ ሁሉም በኢትዮጵያ ህዝቦችን በእኩልነት ለመመልከት እና ለማስተናገድ የሚችል ዲሞክራቲክ አገር ለመፍጠሩ ላይ አልተቻለም፣ አልተሳካላቸው። ሁሉም የራሱን መዋጮ ለማድረግ አንዱ የበላይ ለመሆን ሌላውን ካልገዛው የሚለው ህልም ትቶ በእውነቱ በሀቅ ተከባብረን አብረን ለመኖር የምንችልበት አገር ለመፍጠር ሁሉም የፈለገው ፖለቲካ ፕሮግራም ይኖረው፣ እኔ ችግር የለብኝም። ኢትዮጵያ ህዝብ ድጋፍ ካገኘ ሀገሩን ለማስተዳደር ይችላል። ያን ድጋፍ ሲያጣ ደግሞ ስልጣን ሊያጣ ይችላል። ወደ ቦካሳይ የፖለቲካ ጨዋታ ውስጥ መግባት መቻልና ያለመቻል ማለት ነው።
እሺ፣ አሁን ሌላ ጥያቄ አሰማውታለሁ።
ጀነስልኝ የቢዮች ዶክተር መራራን ለጥያቄው መልስ መቅረባቸው በጣም ደስ ብሎኛል። በመጀመሪያ ዶክተር መራራ እዚህ በዚህ በአንድ ንግግሮት ላይ ኢህአዴግ በምርጫ ቀርቦ በምርጫ ካሸነፈ 100 ዓመት እንዲገዛ ፈርማለው ሲል ሰምቻለሁ በየሚዲያውም ተሰምቷል። ይህ ማለት ምን ማለት ነው? ምክንያቱም ስጋቱ ስለጻለይ ነው። እርሶ የ90 ሚሊዮን ወይም የ100 ሚሊዮን ድምፅ አለዎት ወይ? አንድ ሰው ይሄ ካለፉት ከነበሩት ዲክታተር መሪዎቻችን የባስ ሆኖ ነው ያገኘው? ሌላው ወደ መሃል ይመጣ የመሃል መንገድ የሚሉት አለ። ነጻነት ላጣ ሰው፣ ፍትህ ላጣ ህዝብ መሃሉ የትኛው ነው? እርሶ የሚሉት መሃል የትኛው ነው? ህዝባችን የሚታገረው ለነጻነት ነው፣ ለፍትህ ነው፣ ለእኩልነት ነው። የዚህ የእኩልነት እና የነጻነት መሃሉ የትኛው ነው? በተለይ ደግሞ በአሁኑ ሰዓት እና አቶ ለማ ኦሮሚኛ ቋንቋ ሁለተኛ ቋንቋ እንዲሆን ህዝቡ የማለት ነጻነት የለውም ወይ? ሌላውን ኦሮሚኛ የማይናገረውን ሰው ላይ ኦሮኛ የሚናገረው ሰው አድቫንቴጅ እንዲወስድ አያደርገውም ወይ?
ሁለት ጥያቄ ነው ዶክተር መረራ። ስለ ኦሮሚኛ ቋንቋ የፌደራል ቋንቋ መሆን እንዲሁም ደግሞ ካሁን ቀደም እርሶ ስለተናገሩት እናመሰግናለሁ።
ስለ አደግኩ የተናገርኩበት ሁኔታ በተደጋጋሚ ነበር በደንብ የተረዳ ይመስለኝ። እኔ ለማለት የሞከርኩት ምንድነው ኢህአዴግ ወደ 4-5 የዙር ትላልቅ ምርጫዎችን አካሂዷል። ትናንሾቹ ብዙ ናቸው። በነዛ ምርጫዎች ጊዜ ሁለት ምርኩዞች አሉት። እሱን ይዞ ነው የሚወዳደረው። አንዱ ጠመንጃው ነው፣ ሌላው ደግሞ ምርጫ ቦርድ ነው። ሁለቱም ምርኩዞቻችሁን አስቀምጣችሁ ተወዳድራችሁ ማሸነፍ ከቻላችሁ ወይም በአንድ ወር ወይም በሁለት ወር ስራ ተቃዋሚው ክፍል እናንተን ማሸነፍ ካልቻለ እናንተን 20-30 ዓመት ንግዛ ነው የምትሉ፣ እኔ ደግሞ በግሌ 100 ዓመት እንኳን እንድትገዙ ፈርምላችኋለሁ የሚለው የልሳት ትንትን ነው። ዳትቀልዱ በነጻና ፍትሃዊ ምርጫ የኢትዮጵያ ሕዝብን ድጋፍ አታገኙም። ምርኩዝ ይዛችሁ ጊዜ ምርጫ እያላችሁ ሕዝቡን አታስቸግሩ፣ ራሳችሁንም አታስቸግሩ፣ ሁላችንም አታስቸግሩ፣ አትቀልዱ የሚለውን መልዕክት ለማስተላለፍ ነው። ዞሮ ዞሮ ከወንድማችን ጋር ብንገናኝ የተሻለ በስፋት ማስረዳ ይችላሉ። በዛ ሁኔታ ተነገረ እንጂ አንድ ፓርቲ አንድ መሪ 100 ዓመት እንትን ያድርግ ወይም በአንድ ሰው ውሳኔ 100 ሚሊዮን እንዲገዛ የሚለው ጋር ምንም ግንኙነት የለው። ሌላው የቋንቋ ጥያቄ ወንድማችን በደንብ ተረድቶ ከሆነ ቋንቋ በተለይ ትላልቆቹ ሁለቱ ብሔረሰቦች የሚናገሩትን ቋንቋ ወደ ብሔራዊ መንግስታዊ ቋንቋነት ካልመራ ነው በስተቀር ችግሮች እየታዩ ስለሆነ አሁን ከሞላ ጎደል ብዙ ኃይሎች እየተስማሙበት ነው እየተስማሙበት መጥቷል። ምክንያቱም ምንድን ነው ለምሳሌ ኦሮሚያ ውስጥ የቁቤ ትውልድ የምንለው አማርኛ የሚባል እየሰማ አይደለም። የአማራ ወጣቶች ደግሞ ኦሮምኛ የሚባል አንሰማም አንማርም ካሉ ምናልባት እኔና በቪኦኤም ሆነ በሌሎች እኛውን በአማርኛ ጭምር አንዱ ሌላውን እየተረዳ ከሌላው ጋር እየተነጋገረ በአንድ ሀገር ውስጥ ሁላችን መናገር የምንችለው አንዱ ሌላውን መስማት የሚችል ቋንቋ አለን። የነገው ትውልድ ግን እንደዛ ላይሆን ይችላል። ስለዚህ ከሁሉም በላይ ለኢትዮጵያነትም አስፈላጊ የሆነው መድረክ ላይ አንስተናል፣ ሌሎችም ደረጃዎች አንስተናል። አሁን ያለው አዝማሚያ እነዚህ ሁለቱ ትላልቅ ቋንቋዎች ሰዎች እንዲግባቡበት ማድረጉ ለኢትዮጵያ አንድነት በተለይ የተሻለ መሰረት ሊጥል ይችላል፣ የተሻለ መግባባትን ሊፈጥር ይችላል። የመከተል መብት ይገፋል የሚሉት ነገሮችም ጭምር ወደ ፖለቲካ መድረኩ ወደ ጋራ መድረኩ ሊያመጣ ይችላል የሚል የጋራ ስምምነት አሁን በስፋት ያለ ይመስለኛል። የሚቃወሙ ኃይሎች በተለይ በፖለቲካ ድርጅት ደረጃ እያነሱ መጥተዋል። የአድቫንቴጁ ጥያቄ ዞሮ ዞሮ ሁለቱም እኩል ነው። የኦሮሞ ተማሪዎች ኦሮምኛም ብቻ ሳይሆን አማርኛም ይማራሉ። አማርኛ ተናጋሪዎች ደግሞ አማርኛም ብቻ ሳይሆን ኦሮምኛም ይናገራሉ። ስለዚህ ሁለቱንም እንደየ ፍላጎታቸው እየመረጡ ይጠቀሙበታል ማለት ነው። ዞሮ ዞሮ እኮ ፈረንጅ ሀገርም እኮ እንግሊዝኛ የግዳችን በተለይ ውጭ ያላችሁ የግድ ተምራችሁ የምትጠቀሙበት እንዳሁን በግድ ነው በውድ ሳይሆን። ኢትዮጵያ ውስጥ ያሉ ደግሞ ጎረቤቶች በተለይ 67 ሚሊዮን በላይ የሚሆነው ውስጥ አንዱ የሌላውን የማወቁ አንዱ የሌላውን የመረዳቱ በፈለገው ቋንቋ የመነጋገሩ በተለይ በተለይ የኢትዮጵያነት እንፈልጋለን የሚሉ ኃይሎች ከሁሉም በላይ ወደፊት በስፋት ያለባቸው አጀንዳ ነው። የነገቱ ኢትዮጵያ ሁሉም ተግባብቶ ሁሉም ተቻችሎ መኖር የሚችልበት ዲሞክራቲክ ኢትዮጵያን ለመፍጠር በቅድ ሳይሆን ይህ በቅድ በማንም ላይ ብቻ ናልፈልግ በቅድ ሳይሆን አንዱ የሌላውን እየተማረ አንዱ የሌላውን እየተረዳ በገበያም በትምህርት ቤትም የተሻለ የጋራ መግባባት ይፈጥራል ይችልነታለን። በተለይ ኢትዮጵያ አንድነት ጭንቀት ያለባቸው ያሎች ይህንን እየተከተሉ መጥተዋል። ወደኋላ እንዳይመልሰንም ስጋት አለኝ ማለት ነው። ጥያቄ
አመሰግናለሁ ዶክተር መረራ። በኢሜይል ከመጡልን ጥያቄዎች አንዱን ላቀርብልዎት። ኢሜይሉ ከጀርመን ነው የመጣው፣ ከአቶ አሸብር ነው። ዶክተር መረራ ጉድና፣ በቅድሚያ ከእስር ተፈተው የነጻነትም ባይሆን ቢያንስ የተፈጠሮ አየር መተንፈስ በመቻሎ እንኳን ለዚህ አበቃው እያልኩ የሚከተለውን ጥያቄ ላቀርብ ይላሉ አቶ አሸብር። ለኢህአደግ ደጋግመው ከሀቀኛ ተቃዋሚዎች ጋር ለድርድር ይቅረብ የሚል ጥሪ ሲያቀርቡ አዳምጣለሁ። በእርግጥም ድርድር በሁለት ወይም ከዚያም በላይ ባሉ ወገኖች መካከል የተፈጠረን ችግር አንዱ ወይንም ሌላው በግሉ ሊፈታው የማይችል ሆኖ ለሚገኝ ጥያቄ መፍትሄ መፈለጊያ ሆኖ መቅረቡ የተለመደ ዘዴ መሆኑ አከራካሪ አይደለም። የድርድር ውጤት ደግሞ አወንታዊ ፍጻሜ ሊያገኝ የሚችለው በጥቅስ ሰጥቶ መቀበል በሚለው መርህ ሲታገስ ስለሆነና ሁለቱም ወገኖች የሚፈልጉትን ሳይሆን ድርድሩ ያስገኘላቸውን ተቀብለው ለመሄድ ፈቃደኛ ሆነው መገኘት ነው። ብሎም ጥያቄዎቼ አንደኛ፣ የእርሶ ድርጅት ከኢህአደግ ጋር መደራደር ብሎ የሚያቀርበው ወይንም ከላዩ ቆንጥሮም ቢሆን ለተቃራኒው ወገን የሚሰጠው ጉዳይ ምንድን ነው? ሁለተኛ፣ ሀቀኛ ተቃዋሚ ከኢሀቀኛ ለይቶ ሰርቲፊኬት የሚሰጠው ማን ነው ይላሉ አቶ አሸብር ከጀርመን።
ድርድር የሚባለው ነገር አቅምም ይጠይቃል። ተደራዳሪ ወገኖችን ተመጣጣኝ የሚቀራረብ የሀይል ሚዛን ለመፍትም መፍጠር መቻል አለባቸው። በእኔ ግምት ጥያቄው እሱ እንዳለው ሰጥቶ መቀበል ነው። ሰጥቶ መቀበል ማለት ደግሞ እኔ መሀል በሌላ ቋንቋ ሁሉም ወደ መሀል መንገድ መምጣት አለበት የሚለውን አቅጣጫ ነው። ምክንያቱም የሚሰጥና የሚቀበል ይኖራል። አንዱ ብቻ ከቺ ሌላ ተቀባይ የሆነበት ጊዜ ደግሞ አንዳንድ ጊዜ ችግር ይፈጥራል። የፖለቲካ ስልጣን ወይም ለውጥ የሚመጣው በሁለት መንገድ ነው። አንደኛው በሀይል፣ ሌላ ደግሞ በድርድር ነው። ስለዚህ እኔ ብዙ ጊዜ ያንን የሚያነሳው ኢህአዴግ እንደ ድርጅት የአጥፍቶ መጥፋት ፖለቲካ አይጠቅመውም፣ አያዋጣውም፣ እሱንም አይጠቅምም፣ ሀገሪቷንም ህዝቦቿንም አይጠቅምም የሚል ግምት አለኝ። በተቃዋሚዎች በኩልም አሰፍቲም ቢሆን አቅምም ገንብቶ ኢህአዴግን ወደ ድርድር ማምጣቱ የኢትዮጵያ የዘመናት መሰረታዊ ችግሮች በድርድር መፈታታቸው ተመራጭነት አለው። የድርድር መንገድ ሙሉ በሙሉ ከተዘጋ ግን ሌላው ያው የሀይል አማራጭ ብቻ ነው የሚቀረው። ስለዚህ ምንድነው ብዙ ጊዜ ኢህአዴግ መሪዎች ደጋግሞ እንዲያስቡበት ደጋግሞ እንዲመክሩበት ለራሳቸውም ሆነ ለኢትዮጵያ ህዝቦች የተሻለ አማራጭ ነው ብሎ አንድ ቀን ምናልባት የህዝብንም ምክር እንደኔ አይነቶችንም የሰዎች ምክር ሊሰሙ የሚችሉበት ጊዜ ሊመጣ ይችላል። አሁንም ምናልባት አንዳንዶቹ መስማት ጀምረዋል። ስለዚህ ወደዚህ እንዲመጡ መንከሪም ጭምር ነው። ያንን ሳደርግ ግን ዝም ብሎ የችፍር ጥያቄ ሳይሆን በተለይ ለውጥ ፈላጊ የፖለቲካ ኃይሎች ህጋዊና ሰላማዊ ትግላቸውን እየቀጠሉ አቅማቸውን እየገነቡ ገዢው ፓርቲ ወደ ድርድር ሲመጣ የሚያዋጣው የተሻለ የሚሆነው እሱ መሆኑን እያስረገጡ ትግሉን መቀጠሉ አዋጭና ምናልባትም ለኛ ክፍለ ዘመን ዓለም ያንን ስለሚያስቀድምና ተመራጭ ለሚገዛውም ለተገዛውም ተመራጭ ስትራቴጂ ስለሆነ ነው። ዋናው የምትሰዳለ ብለው ኢህአዴግም ሆነ የሁላችንም እኮ ዲሞክራቲክ ኢትዮጵያ ነው ዋስትናችን እሱ ነው። ሁላችንም በእኩልነት የሚያስተናግድ ዲሞክራቲክ ኢትዮጵያ ከሌለ በስተቀር አንዳችንም ዋስትና የለንም፣ ኢህአዴግንም ጨምሮ ማለት ነው። መገናኛ ብትያችን አንዱ ሰጥቶ ሲቀበል የት ላይ ነው የምናርፈው? ነው የምናርፈው ዲሞክራቲክ ኢትዮጵያ ላይ ካልሆነ በስተቀር ማንም ዋስትና የለውም። ነው ለዛ የሚታገል ያንን እንዲቀበል ነው።
የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርበውን የቅዳሜ ምሽት ፕሮግራማችንን ነው። የጥያቄው መልስ እንግዳችን ዶክተር መረራ ጥያቄዎቻችሁን ማስተናገዳቸውን ይቀጥላሉ። አጠር ያለ ማስታወቂያ አሰምተን እንመለሳለን። ሳይፎን ከቪኦኤ በነጻ ሳይፎን PSIPHONE በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን የሳይፎን አገልግሎት የሚያገኙበት መንገድ እንደሚከተለው ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና @siphon3.com ኢሜይል ይላኩ። ከዚያም siphonandroid.apk የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። ያንን siphonandroid.apk ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት ማለት ነው። ከዚያም ቢሹ ወደ ቪኦኤም ሃሪክ ቪኦኤም አርኛ ወይም ቢሹ ማንኛውንም የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ማግኘት ይችላሉ። ሳይፎን በነጻ። ዝግጅታችን ይቀጥላል። ከዶክተር መረራ ጋር ያደረግነው የቅዳሜ ምሽት ፕሮግራማችን ይቀጥላል። ወርሃ የካቲት በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ ወር እንደመሆኑ ይህንን አስመልክተን ሰሞኑን እንደምናደርገው አንድ የጥቁር አሜሪካዊ ድምጻዊ ዜማ እንጋብዛችኋለን። ቆየት ካሉ ዜማዎች አንዱ ነው የባቢ ብራውንን Don't Be Cruel እንጋብዛችሁ።
Girl, it's all things I did in my life. a singer we could never find. I don't know what you're saying, I can make you go. There's a lot of girls out there that won't say no. Don't change the fact that I want you, yeah. I want you to hold me in the eyes. You want me to get a shot killing. Try to make a killing. Thought about the dollars I'm making, you a woman. You a big body thing. But with a bad action, I can't compete.
ባቢ ብራውንን ዶን ቢ ኮል ነበር የሰማነው። ፕሮግራማችን ይቀጥላል። ተራሳ ድረስ ከናንተው ጋር ነን። ወደ ጥያቄው መልስ ፕሮግራም እንመለሳለን። እንግዳ ዶክተር መረራ ጉዲና የፕሮግራሙ አዘጋጅና አቅራቢ ተባብላቸው።
አመሰግናለሁ ዶክተር መረራ። አንድ ሁለት ጥያቄዎች አከታተዬ ላቀርብ። አንደኛው የመጣው ከአዲስ አበባ ነው። ተሹ ቢራቱ ይባላሉ። ውድ ዶክተር መረራ እንኳን በህይወቶ ከስር ቤት ወጡ። ይሉና ወያኔዎች ለ27 አመታት የጎሳና ዘውግ ጥላቻን በመስበካቸውና ህዝቡን በቋንቋ በመከፋፈላቸው እንዲሁም በፈጸሙት ግፍና ስቃይ የመረረ ጥላቻን በማስፋፋታቸው ሀገራችን የጎሳ ግጭት አደጋ አንዣቦባታል። እርስዎ ብዙ ተከታይ እንዳለው ተወዳጅ የፖለቲካ መሪ እንደ ፖለቲካ ሳይንስ ምሁርና የኢትዮጵያን ህዝብ ከጎሳ ግጭት ለማዳን አገሪቷን በአንድነቷ እንድትቀጥል ለማድረግ ምን ለማድረግ ያስባሉ? ወይም ምን አገር አቀፋዊ እቅድ አሉት? ህዝቡስ ምን ማድረግ ይገባዋል? ይሄ የአቶ ተሹ ብራቱ ጥያቄ ነው። አቶ ደረጀም እንዲሁ ከአዲስ አበባ። አቶ ደረጀ ምን ይላሉ? እሳቸውም እንዲሁ ባለፉት 27 አመታት በተለይም በኦሮሞና አማራ ህዝብ መካከል ቅራኔ እንደተፈጠረና መናቆር እንደነበረ ይገልጹና በአሁኑ ወቅት ከበፊቱ የተሻሉ ምልክቶች ቢታዩም የህዝብን አንድነት ለመጠበቅ ብዙ መስራት ያስፈልጋል። በሚሊዮኖች የሚቆጠሩ የኦሮሞ ወጣቶች መብታቸውን ለማስከበር በሰላማዊ መንገድ እየታገሉ ቢሆንም ጥቂቶች ግን በስሜታዊነት ህዝቦችን የሚያናቁሩና ሌሎች ብሔሮችን ስጋት ላይ የሚጥሉ የትንኮሳ ተግባራትን ሲፈጽሙ ይታያሉ። በተጨማሪም የህዝብን ጥያቄ አቅጣጫ ለማሳትና እነ አቶ ለማ መገርሳ የጀመሩትን ጥረት ለማደናቀፍ ግጭት ለመጫር የሚሰሩ ወገኖች አሉ። ዶክተር መረራ የህዝቦችን አንድነት ለመጠበቅ ምን መደረግ አለበት ይላሉ? እርሶስ በዚህ ረገድ ምን ለመስራት አስበዋል? ተመሳሳይ ጥያቄዎች ስለሆኑ ነው አንድነት ያቀረብኩት። ይግለጹልኝ።
ዋና ጉዳይ እኮ አቀኛ ዲሞክራሲያዊ ስርዓት ሁላችንም ከታገል መልሱ እዛ ውስጥ ነው። የዛ ድርጅት አስተዋጽኦ ፖለቲካ ከገባ ድረስ የኔ አስተዋጽኦ አቀኛ ዲሞክራሲያዊ ስርዓት ደጋግሜ እንዳልኩም በኩለት የሚታሰናል ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ መስራት ነው።
ዶክተር መረራ ተጨባጭ ጥያቄ ነው የሚጠይቁት እነኚህ ሁለት ሰዎች። ተጨባጭ ጥያቄ እርስዎ ምን ይሰራሉ? የሀገር አንድነት እንዲጠነክር በአገሪቱ ውስጥ የጎሳ ግጭት እንዳይኖር እርሶ እንደ አንድ የፖለቲካ መሪ ምን እቅድ አሉት ነው የሚሉት?
እኛ እንግዲህ ያው ድሮም ቢሆን አሁንም ቢሆን ከሁሉም በላይ እየገፋንበት ያለው ነገር ሁለት ነገር ነው። አንደኛው መሰረታዊ የሀገራችን ችግር በድርድር እንዲፈታ፣ በተለይም ወደ ግጭት እንዳይሄድ በአንድ በኩል የገዢው ፓርቲን ለመንከር፣ በሌላ በኩል ደግሞ ኢትዮጵያ ውስጥ የኦሮሞ ወጣቶችን የኢትዮጵያ ወጣቶችን የሚችለውን ያክል የጋራ ሀገር ዲሞክራሲያዊ ኢትዮጵያ የመፍጠሩ ሁሉንም በሰላም የምታስተናገድ ኢትዮጵያ እንድትፈጠር መታገል ነው። እንግዲህ የፖለቲካ ድርጅታችን በየአንዳንዱ ትላንን ፖሊሲ ያለው ነው። እኛ ለምሳሌ ከአረና ትግራይ ጋር እንሰራለን። ደቡብ አካባቢ ከተፈጠሩ ፖለቲካ ድርጅቶች ጋር እንሰራለን። ድሮ ከአንድነት ጋር እንሰራ ነበር። የፖለቲካ ኃይሎች የጋራ መግባባት ፈጥሮ በዛ ዙሪያ አቅማቸውን እያስተባበሩ የመንቀሳቀሱ ዋስትና እሱ ነው፣ አብሮ የመስራት ነው። እኔ አማራን ይወክላሉ፣ እነዚያ ኦሮሞን ይወክላሉ ብሎ ቁጭ ማለት ሳይሆን የጋራ ሀገር አለን፣ የጋራ አጀንዳ አለን፣ የጋራ ለውጥ ማምጣት እንችላለን፣ ይህ ለውጥ ደግሞ ለሁሉም ዋስትና ሊሰጥ ይችላል ብሎ እንዲንቀሳቀሱ እየሞከርን ነው። በሚሰጣቸው ቃለ ምልልሶች የሚሆኑ በተግባር ለምሳሌ በአቦ መስመር ሊደሎች ተቀብሎኛል። ለማስተላልፈው መልክቶች ትናንትም በዚህ አዳ በርጋ ሜታሮቢ መስመር የምናደርጋቸውን ዲስካሽኖቻችን ላይ የምናስተላልፈው መልክት የመነጣጠል የመተባበል የግጭት ሳይሆን አብሮ የጋራ ሀገር የመፍጠሩ ዲሞክራሲያዊ ስርዓት የመፍጠሩ እነዚህ ነገሮች ላይ ወጣቱ በተለይ ባለው አቅም በፈቀደ መንገድ ትግሉን እንዲቀጥል መልዕክት እያስተላለፍን ነው። በዚሁ እንቀጥላለን ማለት ነው። ዝርዝር ነገሮች ያው ከሌሎች ፖለቲካ ኃይሎች ጋር ስንደራደር ስንነጋገር እንመጣበታለን። ግን ዋናው ነገር የምናስተላልፈው መልዕክት ምንድን ነው? የመከፋፈል ነው ወይስ ወጣቶች፣ በተለይ የኢትዮጵያ ወጣቶች፣ የኦሮሞ ወጣቶች ለጋራ አጀንዳ እንዲታገሉ ማድረግ ነው? እሱ ላይ የራሳችን ስራ ለመስራት እየሞከርን ነው።
ሌላ ጥያቄ ላሰማው።
ዶክተር መራራ ጉዲና እንኳን እግዚአብሔር አሰጠው ስለተፈቱ በጣም ደስ ብሎኛል። እኔ ከጎንደር አካባቢ ተወልጄ ያደኩ ወጣት ነኝ። ኦሮሞ፣ አማራ፣ ትግሬ የሚል በብሔር መከፋፈል እንዳለ ያወቅሁት አዲስ አበባ ዩኒቨርሲቲ ከገባሁ በኋላ ነው። እዛ ግቢ ውስጥ እንደውም በአንድ ቡድን ሆነው የኪስ ገንዘብ በየወሩ ይከፈላቸው ነበር እና ለምንኛ ይከፈለን የሚል ጥያቄ አንስተው ጠይቃቸው ያኮ ስንመረቅ ትግራይ ሄደን ለማገልገል ቃል ስለገባን ነው ገንዘብ የሚከፈለን የሚል መልስ ነው የተሰጠው። ይህ ጥያቄ አሁን ወያኔ ከደደቢት በረሃ መጥቶ በብሔር ሲከፋፍል እናንተም ወያኔን ተከትላችሁ የኦሮሞ ኮንግረስ ብላችሁ በብሔር የተከፈለ የኦሮሞ ህዝብ ብቻ መሪ ነን ብላችሁ እንዴት ፓርቲ ትመሰርታላችሁ? እርስዎ የተማሩ ነው፣ በፒኤችዲ ሌቨል የተማሩ ነው እና እኔ እርስዎ ኢትዮጵያን ቢመሩ ደስታውን አልችለውም። እርስዎ ብቻ ሳይሆን ለበቀለ ገርባም ኢትዮጵያን ቢመሩ ደስታውን አልችለውም። ብሔራችሁ አይታየኝም። ቅና አመለካከታችሁ በኢትዮጵያ የምትሰሩትን ስራ ለማየው እና ይህን ጥያቄ አሁንም የኦሮሞ ኮንግረስ መሪ ነው ብለው ነው የሚቀጥሉ ወይስ አሁን ህዝቡ ቀድሟችሁ ሂደዋል ኦሮሞና አማራ አንድ ነን ብሏቸዋል ነው ወይስ ኢትዮጵያን አንድ አድርገን አሁን ከገባችበት ማጥ የማውጣት ስልማለን ትላላችሁ?
አድማጭ ምንን የሚያደርግ ከሆነ በህብረ ብሔር ሆነንም ታግለናል። እኔ ሶማሌ አልነበርኩም። የኢትዮጵያ ፖለቲካ ጋር ድርጅት ቅርጽ ብቻ አይደለም ዋና ጉዳይ። በኢትዮጵያ ውስጥ ያለው ሀገራችን ውስጥ ያለው የፖለቲካ ይማረን በዛ አቅጣጫ እንድንሰራ እንድንንቀሳቀስ አስገድዶታል። እሱ ለሚለው ምናልባት ለኢትዮጵያ አንድነትም ከማንም የፖለቲካ ድርጅት ያላነሰ በለውጡ መቅዳጫ ከማን ያላነሰ ድርጅታችን አስተዋጽኦ አድርጓል። የአፍሪካ ደረጃ እንሰራለን፣ በኦሮሞ ደረጃ እንሰራለን። የኢትዮጵያ ህዝቦች እንድጋቸው ሳይሆን በሰላም አብሮ ተሳስሮ እንዲኖሩ ሁሉም ተከባብሮ እንዲኖር ዲሞክራሲ ኢትዮጵያም እንድትፈጠር ስለዚህ መጊና ይሰራሉ ነው ዋና ጉዳይ። ዋና ጉዳይ የቅርጽ ሳይሆን በቅርጫቸው ሌላ ሆነው ስራቸው ሌላ የሆኑ ሀይሎች አሉ። ዋና ጉዳይ ግን የጋራ ሀገር የኢትዮጵያ ህዝቦች ተቻችሎ አብሮ የሚኖሩባት ሀገር፣ ሁሉም በኩልነት የሚኖሩባት ዲሞክራቲክ ሀገር የመፍጠሩ ላይ መረባረቡ ወሳኝ ነው። ከታሪኮቻችን የመጡ ጣጣዎች አሉ። አሁንም ኢህአዴግ የፈጠራቸው ተጨማሪ ጣጣዎች አሉ። ሌሎች የፖለቲካ ኃይሎችም ያደረጓቸው አስተዋጽኦዎች አሉ። እነዚህ ነገሮች ምናልባት ሌላ ጊዜ ፖለቲካ ድርጅቶች መከራከር የምንችላለን። ዋና ጉዳይ ግን የሚያስፈልገው ሀገራችን ህዝቦች መታደግ፣ ሁላችንም በእኩልነት የሚያስተናግድ የፖለቲካ ስርዓት ለመፍጠር መታገሉ ይሻላል፣ ይመረጣል።
ግን እዚህ ላይ እኔ አንድ ጥያቄ ላክል እፈልጋለሁ። ጥያቄው ያነሳው አሁን የህዝብ መቀራረብ አዝማሚያ ያለ ይመስላል፣ የህዝብ አንድነት። ያንን እንዴት የእርሶ ድርጅት ወደፊት ፈቅ ሊያደርግ ይችላል? ምን ያደርጋል የእርሶ ድርጅት በዚህ ላይ?
መቀራረብ አዝማሚያውማ እኛም እኮ ካላለፉት 20 ዓመታት በላይ በዚህ አቅጣጫ ስንታገል ነበር። ከህዝቡ ጎንም ከህዝቡ ፊትም ከህዝቡ ኋላም ሆነን ትግሉን በዚህ አቅጣጫ ወደፊት እንገፋለን። እኛም ምንጊዜ እንዲሆን ለኢትዮጵያ ህዝቦች መጋጨት ከብደና ማዚ ወደፊትም አንሰራም፣ ማንም ይጠቀማል ብለንም አናስብ። ዋናው ነገር እያንዳንዱ ፖለቲካ ድርጅት ምን ሰራ፣ ሰርቶስ ምን አገኘ የሚለውን በደንብ ማየቱ አስፈላጊ ነው እና እኛ ችግር የለብንም ከህዝብ ለመንቀሳቀስ፣ ከህዝብ ፊት ለመንቀሳቀስ፣ ከህዝብ ኋላ ለመንቀሳቀስ ፖለቲካ እስካገባም ድረስ አስተዋጽኦ ለማድረግ ብዙ ችግር የለብን።
ጤና ይስጥልን ዲዎች፣ ለጥያቄው መልስ ዶክተር መራራን ሁለት ጥያቄዎች ልጠይቅ ፈልጌ ነበረ። የመጀመሪያው ጥያቄ አንዳንድ ሰዎች ኢህአዴግን በአመፅ ማስወገድ ይቻላል ወይም ማስገደድ ይቻላል ይላሉ፣ አንዳንዶች ደግሞ አይቻልም ይላሉ። የኔ ግን እይታ የኢትዮጵያ መንግስት አወቃቀር ፌዴራላዊ መሆኑ ከፌዴራላዊም በተጨማሪ ፓርላመንታዊ አስተዳደር መሆኑ ክልሎቹ በየራሳቸው የራሳቸው መስተዳደር መኖሩ የራሳቸው ድርጅት መኖሩ በአመት መንግስትን የማስገደድ ሁኔታ በጣም አስቸጋሪ የሚያደርገው ይመስለኛል። ና የእሱ እንደ ፖለቲካ ምሁር እንዴት ያዩታል? እንዴት በቀላሉ ማድረግ ይቻላል? የኦሮሞ አመት ትግራይ ያለውን መንግስት እንዴት ማስገደድ ይችላል? የአማራው አመት እንዴት አፋር ያለውን ወይም ሶማሌ ያለውን ማስገደድ ይችላል የሚለው ነው። ሁለተኛው ፓርላመንታዊ ስርዓት ቢሆን ራሱ ፕሬዚዳንቱ ማስወገድ ይችላል፣ ግን ፓርቲውን በሙሉ ማስወገድ አይችልም ወይ ነው። ሁለተኛው ጥያቄ የኦህዴድ አዲሱ አመራር በጣም አዲስ አካሄድ የያዘ ይመስለኛል። እንዲያውም የእሱ መፈታት ራሱ ከህዝቡ አመፅ ባላነሰ እንዲያውም ባልበለጠ የኦህዴድ አስተዋጽኦ ያለበት ይመስለኛል። ና እንዴት ነው ከኦህዴድ ጋራ ለመስራት ያስባሉ ወይ?
እሱ ዋና ጉዳይ ፌዴራሊዝም ጥያቄ ነው። ፌዴራሊዝም ማለት የጋራ አስተዳደር ና የራስ አስተዳደር ነው። እነዚህ የአማራ፣ የትግራይ፣ የአፋር፣ የኦሮሞ፣ የሶማሌ፣ የደቡብ መንግስታት የሚባሉት የጋራ አስተዳደሮች ናቸው። የኢትዮጵያ ህዝቦች ደግሞ ጋራ አስተዳደር እንዲኖር ያስፈልጋል። ለሁለቱም ደግሞ በህገ መንግስት የተወሰነ የተፈተነ የስልጣን ክፍፍል መኖር አለበት። አሁን ዋናው ትልቁ ችግር ምንድነው? ፓርላማ ፓርቲ የስልጣንና ሌሎች ነገሮች ተጠርፎ የተያዘ ነገር ነው። ዋና ጉዳይ የስልጣን ክፍፍል የለም። ጥሩ ችግር የፈጠረው ስለዚህ በፌዴራል ደረጃ የሚወሰኑ ውሳኔዎች የጋራ ውሳኔዎች ይሆናሉ። የአካባቢ መንግስታት ደግሞ የአካባቢዎች አካባቢያቸውን ያስተዳድራሉ። ወደ መሀል ሲመጣ ደግሞ በጋራ ኢትዮጵያን ያስተዳድራሉ ማለት ነው። አሁን ግን ሁለቱም ተጠያቂነት ስለሌላቸው አንዱ ዝም ብሎ የሚታገል በተለይም በዚህ ፓርቲ በሁለቱም ደረጃ ያሉትን መንግስታት በፓርቲ መዋቅር ይሄ ዲሞክራቲክ ፌዴራል የሚባለው ዲሞክራሲ ተፍትሎ የያዘ መዋቅር ስለያዙ ነው ብዙ ነገሮች የተበላሹት። ስለዚህ በአሜሪካ ሀገር ፌደራል ሆነ ካናዳ አለ፣ ቤልጅየም አለ፣ ብዙ አገር የተለያዩ ሀገሮች አሉ እና ከጣልም ተሞክሮ መውሰድ ይቻላል። ፌደራሊዝም ማለት የጋራ አስተዳደርና የአካባቢ የራስ አስተዳደር ናቸው። በህገ መንግስት በተቀመጡ ነገሮች የሚወሰኑ የሚመጡ የሚተላለፉ ውሳኔዎች ደግሞ የህገ መንግስቱን የሚከተሉ በዛም ተጠያቂነት ያላቸው መዋቅሮች፣ ተቋማት ስላልተፈጠሩ ነው። ያለ እኮ የገዢ ፓርቲ ተቋም ብቻ ነው፣ የእሱ ተቋማት ብቻ ናቸው፣ እሱ ከፈለገ የሚያዛቸው ተቋማት ብቻ ናቸው። ያ ነው ችግር የፈጠሩት እና ፌዴራሊዝም በስርዓት ደረጃ ብዙ መጥላት አስፈላጊ አይደለም። እንዲያውም የብዙሀን ሀገር እንደ ኢትዮጵያ አይነቱ ፌዴራሊዝም እጅግ በጣም አስፈላጊ የሆነ የፖለቲካ ስርዓት ነው። አወቃቀሩ፣ አስተዳደሩ፣ በህገ መንግስቱም አካባቢ በክልልም በፌዴራል ላይም ደረጃ ያሉት ተቋማት እነዚህ ማስተካከል ያስፈልጋል። ዋናው ችግር እዛ ላይ ነው።
ዶክተር መረራ ጥያቄ ላክል። በፌደራልም ዝም በፌደራላዊ አስተዳደር ላይ ብዙ ተቃውሞ የለም። ነገር ግን በቋንቋ ፌደራሊዝም ዙሪያ ብዙ ተቃውሞ አለ ከብዙ ኢትዮጵያውያን። ከዛ ውጪ አሁን ጠያቂው ያነሱት ደግሞ ያሁኑ የወቅቱ የኦሮሞ ዲሞክራሲያዊ ድርጅት የኦፒዲኦ መሪዎች አዝማሚያ ከዛ ጥሩ ውስጥ ለመውጣት የሚታገሉ ነው የሚመስለው አድማጩ እንደጠየቁትና እዛ ላይ አስተያየቶን ሊሰጡ ይወዳሉ።
ሙከራው አለ ኦፒዲዎች ሆኑ ሌሎቹ በእኒሞ መውጣትና ለመውጣት ሊሞክራል የሚሉ ነገሮች አሉ። ዋናው ነገር መውጣት ሲችሉ ነው በደንብ የምናየው። የቋንቋ ፌዴራሊዝሙ ወይም በአካባቢ ላይ በጂኦግራፊ ላይ የተመሰረተ ፌዴራሊዝም እንዳለው አንዱ የኢትዮጵያ ፖለቲካ ምህዳር ላይ ሁለቱም አሉ። ሁለቱም ለክርክር የቀረቡ ናቸው። ሁለቱም ወገን ድጋፍ አላቸው። ዋናው ጉዳይ ግን ፌዴራሊዝም የድርድር ውጤት ነው። ፌዴራሊዝም ያዋቀሩ ኃይሎች ሰፊ የፖለቲካ ምህዳር አግኝተው ተደራድሮ ተነጋግሮ የትኛው ይሻለናል ብሎ የሚመጡት የፖለቲካ ስራ ነው። አንድ ወገን የመረጠው ብቻ አይደለም ማለት ነው። እንኳን መሰል ፌዴራሊዝም በካናዳ፣ በቤልጅየም፣ በስዊዘርላንድ፣ በተወሰነ ደረጃ በህንድ በአንዳንድ ሀገሮች አሉ። በጂኦግራፊ ላይ የተመሰረቱ አሜሪካ፣ አንዳንድ ሌሎች ሀገሮች አሉ። ዋና ጉዳይ ግን ለኢትዮጵያ ህዝቦች የሚሆን የፖለቲካ ስርዓት በዛ ፖለቲካ ስርዓቶች የትኛው ይሻለናል ብሎ ተደራድሮ የሚደርሱበት ውሳኔና ውጤት በአብዛኛው የሚቀበለው ውጤት ወሳኝ ነው።
አመሰግናለሁ። ወደ መጨረሻው እየሄድን ነው። ብርሃኑ ደሴ የተባሉ ዶክተር መረራ በሀገራችን ኢትዮጵያ ውስጥ በዜጎች ላይ እየደረሰ ያለውን ግድያ፣ እስርና መንገላታት በዘላቂነት ማስቆም የሚቻለው እንዴት ነው ብለው ያስባሉ? ኢትዮጵያን የማስተዳደር እድል ቢሰጦ ሀገራችን ዴሞክራሲ የሰፈነባትና ሁሉም ዜጎች በፍትህ የሚተዳደሩባት እንድትሆን እርሶ ምን ያደርጋሉ? የእርሶን ምኞት ለወቅ ይላሉ አቶ ብርሃኑ ደሴ። እንዲሁም ልጅ ሀጎስ የተባሉ ዶክተር መረራ የሀገራችን የወደፊት እጣ ፈንታ ምን ይመስሎታል ይላሉ። በፌስቡክ ነው ጥያቄያቸውን ያቀረቡትና በተለይ እርሶ እድል ቢሰጦ ኢትዮጵያን ለመምራት ምንድነው የሚያረጉት? መጀመሪያ ምንድነው የሚያስተካክሉት?
ከሁሉም በላይ ነው የፍትህ ስርዓቱ ነው። ከሁሉም በላይ ከፍትህ ስርዓቱና ወታደራዊ መዋቅሩ ሁለቱ ናቸው። ኢትዮጵያን ወደፊት ክርስቲያን ዴሞክራሲያዊ ስርዓቱ እንዳይፈጠር እንትን ያደረጉ እነዚህ ስርዓቶች መስተካከል አለባቸው። ዞሮ ዞሮ
እንዴት ይስተካከላል?
በነጻና ፍትሃዊ ምርጫ በስልጣን ላይ የሚወጣ መንግስትና ፓርቲ፣ በነጻና ፍትሃዊ ምርጫ የህዝብ ድጋፍ የህዝብ ይሁንታ ያጣ ፓርቲ ከስልጣን የሚወርድበት ስርዓት የመፍጠሩ ሁኔታ ወሳኝ ነው። ያ ስርዓት ማለት አንድ ለህዝብ ተጠያቂነት ይኖረዋል። የህዝብን ፍላጎቶች፣ የህዝብን ምኞቶች፣ የህዝብን ህልሞች የግዱን ይቀበላል። አሁን ዋና ጉዳያችን ችግራችን ከአጼው ጀምሮ ከደርግ ጀምሮ ከኢህአዴግ ጀምሮ ምንድን ነው? ኢትዮጵያ የተለየ ተልእኮ አለን የሚሉ ንጉሱ ከእግዚአብሔር ኢህአዴግና ደግሞ ከጠመንጃው ከስልጣናቸው ከምናቸው እንዲሁ ተልእኮ አለን ኢትዮጵያን ለመለወጥ የሚሉ ኃይሎች ስልጣን ላይ በመውጣታቸው ነው። ዋና ጉዳይ ግን የኢትዮጵያ ህዝቦች ለእነዚህ ኃይሎች የሰጣቸው ይሁንታ የለም፣ ቁቡልነት የለም። ስለዚህ በነጻና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት ያንን የህዝብ ይሁንታ ደግሞ ከስልጣን የሚወርድበት መንግስት ለዚህ አስተዋጽኦ የሚያደርጉት ከምርጫ ቦርድ ጀምሮ፣ ከደህንነትና የፖሊስ ጀምሮ፣ ከፍርድ ቤት ጀምሮ እነዚህ ተቋማት የዲሞክራሲ ተቋማት የሚባሉት ሚዲያን ጨምሮ መስተካከል አለባቸው። እዚህ አካባቢ አስፈላጊ እርምጃ፣ የማስተካከያ እርምጃ ካልተወሰደ በስተቀር ወደፊት መሄድ ዲሞክራቲክ ኢትዮጵያን መፍጠር የሚቻል አይመስለኝም። ስለዚህ እነዚህን ተቋማት ለህዝብ ተገዥ እንደሆኑ፣ የህዝብን ጥያቄ እንዲመልሱ፣ ህዝብን እንዲቀበሉ፣ ለህዝብ ተጠያቂነት እንዲኖራቸው ማድረግ መቻልና ያለመቻል ወሳኝ ናቸው። ከሰራውኝ እነዚህ በዚህ አቅጣጫ ነው የሚሰራው።
የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ለአድማጮቻችን በርካታ ጥያቄዎች ጊዜውን ወስደው መልስ ስለሰጡ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም ለተሰጠኝ እድል በጣም አመሰግናለሁ።
እሺ።